ብልጽግና ፓርቲ የዕውቅና የምስክር ወረቀት እንዲሰጠው የኢትዮጵያ ብሔራዊ ምርጫ ቦርድ ወስኗል። ሂደቱ ህጋዊ ሰውነት ያላቸው ብሔራዊ ድርጅቶች ከግንባርነት ወደ ውህደት የተሸጋገሩበት በመሆኑ የኢሃደግ መብቶችና ግዴታዎች ሁሉ ወደ ብልጽግና ፓርቲ ተሸጋግረዋል ብለዋል የፓርቲው የውጭና የህዝብ ግንኙነት ዘርፍ ኃላፊ አቶ አወሉ አብዲ ዛሬ በተለይ ከቪኦኤ ጋር ባደረጉት ቃለ ምልልስ። የውህደቱን ነገር እስካሁን ያልተቀበለውና ያልተዋሃደውም ህወሓት ውሳኔውን እንደገና እንደሚያጤነው ተስፋቸው መሆኑን ገልጸዋል። በተጨማሪም በሚኒስትርነትና በሌሎች የመንግስት ኃላፊነቶች ላይ ያሉ የህወሓት አባላት ባሉበት ስለመቀጠላቸውም ተጠይቀው ቀጥተኛ ምላሽ አልሰጡም። አቶ አወሉ አብዲን ያነጋገረው እስክንድር ፍሬው ተከታዩን ይዟል።
የኢትዮጵያ ብሔራዊ ምርጫ ቦርድ የብልጽግና ፓርቲ የዕውቅና ሰርቲፊኬት እንዲሰጠው መወሰኑን ያስታወቀው በትናንትናው ዕለት ነው። በዚህም መሰረት ከአራቱ የኢሃደግ አባል ድርጅቶች ሶስቱ ማለትም አዴፓ፣ ኦዴፓና ደኢህዴን እንደዚሁም አምስቱ አጋር ድርጅቶች ያደረጉትን ውህደት አጽድቋል። ቦርዱ ፓርቲዎቹ በተናጠል በጠቅላላ ጉባኤያቸው ውሳኔ መሰረት ውህደቱን ለመቀላቀልና ፓርቲያቸውን ለማክሰም የወሰኗቸውን ውሳኔዎች ተመልክቷል። እንደዚሁም ውህደቱን ለመመስረት ያደረጉት ስምምነት ህጉን ተከትሎ የተፈጸመ መሆኑን አረጋግጧል። በመሆኑም ፓርቲዎቹ ተሰርዘው ብልጽግና ፓርቲ የዕውቅና ሰርቲፊኬት እንዲሰጠው ወስኗል ይላል ራሱ ብሔራዊ ምርጫ ቦርድ በፌስቡክ ገጹ ያሰፈረው መረጃ። እናም የኢትዮጵያ ገዢ ፓርቲ በአዲስ ስያሜ ቀጥሏል። ኢህአዴግ ቀርቷል፣ በስፍራው ብልጽግና ተተክቷል። በሚኒስትር ማዕረግ የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ አወሉ አብዲን አነጋግሬያለሁ። ብልጽግና ፓርቲ የዕውቅና ሰርቲፊኬት እንዲሰጠው መወሰኑ የፈጠረውን ስሜት በማብራራት ይጀምራሉ።
በመጀመሪያ ለመላው አባላችንና ደጋፊዎች እንደውም መላው ኢትዮጵያ ህዝብ እንኳን ደስ አላችሁ። ይሄ በጣም ብዙ ጊዜ ሲጠበቅ የነበረ እና ብዙ ውጣ ውረዶችን ጭምር አልፎ የመጣ ፓርቲ ስለሆነ በዚህ አጋጣሚ ምርጫ ቦርድ የቀረበውን መስፈርት አሟልቶ ፎርማሊቲ ሁሉ አሟልቶ እውቅና ምዝገባ እና እውቅና እንዲሰጠው መወሰኑ ሁላችንም ደስ ብሎናል። መላ አባላችን እና ደጋፊዎቻችን ደስ ብሎናል፣ እንኳን ደስ አላችሁ ለማለት እወዳለሁ። ሁለተኛ የተፈጠረው ስሜት በጣም ጥሩ ስሜት ነው ማለት ይቻላል። ይሄ በጣም ሲጠበቅ የነበረ ነው። ኢህአዴግ በነበረው ቁመና በነበረው ውስጣዊ አደረጃጀት አሁን ያለውን ለውጥ ይዞ ማሻገር ይችላል የሚል ግምገማ አልነበረም። ይሄ ውህደቱም ከዚህ በፊት ህጋዊ የነበሩ ብሔራዊ ድርጅቶች ህጋዊነታቸውን በራሳቸው ጊዜ አክስሙ ወደዚህ አዲሱ ውህድ ፓርቲ ለመቀላቀል የወሰኑበትና ውሳኔውም በሚመለከተው አካል እውቅና በማግኘቱ ደጋፊዎቹ መላ አባላቱም እንዲሁም መላ ኢትዮጵያ ህዝብም በጣም ከፍተኛ ደስታ ነው የተሰማው። የነበረው ስሜት ከሞላ ጎደል ይሄ ነው። ነገር ግን በተወሰነ መልኩ እዛም እዚህም የሚታዩ የተወሰኑ ይህ ፓርቲ ተጠናክሮ ሪብራንድ ሆኖ ራሱን ለውጦ ውስጡን ለውጦ ለውጡን ለመሻገር የሚያደርገው ጥረት የማይደግፉ የተወሰኑ ኃይሎች አሉ። እነዚያ እንደሆኑ በእርግጠኝነት ይሄ ፓርቲ ይህንን ለውጥ ይዞ መሻገር እንደሚችሉ ቀድሞውን የሚተነብዩ ነገር ስለሆነ በዚህ ደረጃም እንዳይደርስም በርካታ እንቅፋቶችን ሲያደርጉም ስለነበረ ዞሮ ዞሮ አሁን በመላው አባላችን እና ደጋፊዎቻችን እንዲሁም ህዝባችን ርብርብ በተደረገው ተሳክቷል። እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እፈልጋለሁ።
ከዛሬ ጀምሮ አትጠቀሙም ኢህአዴግ የሚለውን ስያሜ ከአሁን ጀምሮ አትጠቀሙም ማለት ነው?
ከዛሬ ጀምሮ መጠቀም ላለመጠቀም እንችላለን። ቤዚካሊ የመጨረሻው ምዕራፍ ኢህአዴግ ቀጣው ፓርቲው የሚጠራው ምክር ቤት ጉባኤ የመጨረሻው እንትን ይሆናል። ነገር ግን እስካሁን ባለው ሂደት ህጋዊነቱን ተከትሎ የመጣ ስያሜ ነው፣ ህጋዊነቱን ተከትሎ የመጣ ጥናት ነው፣ ህጋዊነቱን ተከትሎ የመጣ ውህደት ስለሆነ የምርጫ ቦርድ የፓርቲዎች ውህደት ህግና ስነ ስርዓት መሰረት ተከትሎ የተፈጸመ ስለሆነ ከዛሬ ጀምሮ ላለመጠቀም ወይ ለመጠቀም አንገደድም ማለት ነው።
ቀጣዩ ብለው የምክር ቤት ስብሰባ ብለውኛል። ሂደቶችን ገርኝ ሲቀጣዮቹ ሲሉ ለምሳሌ የማን ምክር ቤት ስብሰባ ነው የሚጠራው? ስንት አባላት ይሳተፉበታል? መቼ ይጠራል?
እሱ ዝርዝር የቀጣው ምክር ቤት ሂደትና ካይድ ምን የሶች ተፈጻሚሉ አጠቃላይ ጉባኤ እንዴት ይሆናል? ከዚህ በፊት ኢህአዴግ ጉባኤ የነበራቸው ሁኔታዎች አሉ። አሁን በተለየ ሁኔታ ምን ያህል ሶች ተፈጻሚሉ ምን ነገር ገና ዝርዝር ያጥራር ደንቦች እየተዘጋጁ ስለሆነ እሱ በቀጣው ሲያልቅ ለህዝብና ለሚዲያዎች ይፋ የሚያደርግ ይሆናል።
ግን የብልጽግና ፓርቲ ስብሰባ ምን ይጠራው? በቀጣይ ጉባኤ ነው ወይስ ምክር ቤት ስብሰባ ነው?
ጉባኤ ነገር ግን ከዛ በፊት ባለው ጊዜ ውስጥ ከዚህ በፊት የነበረው የኢህአዴግ ምክር ቤት ከዚህ በፊት የነበረውን መፍትና ግዴታዎቹን ይዞ ነው የተሸጋገረው፣ ይዞ ይሻገራል። ስለዚህ እስከዛ ድረስ ስልጣን ያለው መፍቶችም ያሉ ግዴታዎችም ያሉበት የኢህአዴግ ምክር ቤት ከታው የብልጽግና ምክር ቤት ሆኖ ይከተላል ማለት ነው።
እንኳን ባላታለት የብልጽግና ፓርቲ ምክር ቤት በገደንባቹ ባስተራራችሁ ነበር።
በህግ ደንባችን መሰረት እያንዳንዱ አራቱ ብሔራዊ ድርጅት 45 አባላቶች አሉት። ሲደመር ደግሞ በተጨማሪ የየአጋር ድርጅቶቹ 5 ስራ አስፈጻሚዎች በአዋሳ ጉባኤ በድምጽ እንዲሳተፉ ስለተፈቀደላቸው 5x5 25 ሌላው በፊት 180 ነበረ፣ ወደ 225 አባላት ይሆናሉ ማለት ነው።
አሁን የገለጹልኛል ውስጥ እንዳለ የነበረው የኢህአዴግ አደረጃጀት ነው የሚቀጥለው ማለት ነው። በብልጽግና ፓርቲ
በብልጽግና ያ እንደውስን ነው አጠቃላይ የድንጋጌው መሪዎቹ በራሱ የነበረው መፍቶቹና ግዴታዎቹ እስከቀጣው የብልጽግና ፓርቲ ጉባኤ ድረስ እነዚህ ይቀጥላሉ ማለት ነው።
መቼ ነው ቀጣዩ የብልጽግና ፓርቲ ጉባኤ?
እሱ ገና በዝግጅት ላይ ያለ ነው። መቼ እንደሚሆን ከምርጫ በፊት ይሆናል በኋላ ይሆናል ወስፈራብሊ በቂ ዝግጅት ተደርጎበት የሚከናወን ራሱን የቻለ ትልቅ ስነ ስርዓት ስለሆነ እሱ ዝግጅት እየተደረገ ነው።
አፋወሉ እርሶም ጠቅሰውታል ቀደም የዚህን ፓርቲ የፓርቲዎቹን ውህደት የአዲሱን የብልጽግና ፓርቲ መዋሃድ ወይም መመስረት የሚደግፉ እንዳሉ ሁሉ ያንን የማይደግፉ ወገኖችም አሉ። ከነዚህ መሃል አንዳንዶቹ የሚሰጡት አስተያየት አለ። ህዝቡ የመረጠው ኢህአዴግን ነው፣ ኢህአዴግ ሆኖ ነው ገዢ ፓርቲ የሆነው። አሁን ብልጽግና ፓርቲ ሆኖ በምን ህጋዊ መሰረት ነው ኢትዮጵያን ሊያስተዳድር የሚችለው የሚሉ አሉ። ለዚህ ላይ ምንድን ነው የምላሽዎት? ከዚህ አንጻር
በጣም ጥሩ። በመጀመሪያ ይሄ ውህደት የተፈጸመው ከዚህ በፊት ህጋዊ ሰውነት ያላቸው ብሔራዊ ድርጅቶች ህጋዊ ሰውነታቸውን በህጋዊ መንገድ አክስመው ከግንባርነት ወደ ውህድ ፓርቲ ለመቀላቀል በራሳቸው ምክር ቤት ወስነው ነው ወደዚህ የተቀላቀሉ። ይሄ በራሱ በምርጫ ህጉ በምርጫ ቦርድ ህግ መሰረት የተፈጸመ ነው። ራሱ ይሄ ውህደት ዝም ብሎ አይደለም። አንደኛ ምክር ቤቱ በራሱ አቅጣጫ አስቀምጧል። የኢህአዴግ ምክር ቤት ጉባኤ ባለፈው በአዋሳ ስብሰባው ይሄ በአስቸኳይ ጥናቱ ተካሂዶ ውህደቱ እንዲፈጸም የሚል አቅጣጫ አስቀምጧል። ይህንን አቅጣጫ ደግሞ ኢህአዴግ ምክር ቤት መስጠም ግዴታ አለበት። አንደኛ። ሁለተኛ እነዚህ ፓርቲዎች ህጋዊ የውህደት ስነ ስርዓት ተከትለው ነው የተዋሃዱት። ህጋዊ ውህደት ስትዋሃድ ህጋዊ የውህደት ስነ ስርዓት ተከትለው ስትዋሃድ እና ከግንባርነት ወደ አገራዊ ፓርቲነት ውህድ ፓርቲ ስትሻገር በፊት የነበሩ መብቶችና ግዴታዎች በሙሉ ወደዚህ ይሸጋገራሉ። ተሸጋጋሪ ናቸው። የሚቀሩ ነገሮች የለም። ኢህአዴግ የሚከሰስ ከሆነ ይከሰሳል። ኢህአዴግ የሚሸለም ከሆነ እዚህ ውስጥም የሚሸለምበት ሁኔታ ይፈጠራል። ኢህአዴግ አገሬ መተዳደር ኃላፊነት በፊት ኃላፊነትና ግዴታዎች የነበሩበት አሁንም በዚህ የውህደት ህግ በምርጫ ቦርድም የፓርቲዎች ውህደት ህግ መሰረትም ወደዚህ ተሸጋግሯል። ስለዚህ ህጋዊ አይደለም የሚለው ወገኖች መነሻቸው ለእኔ አይገባኝም። ይሄ ህጋዊ ነው፣ ህጋዊ አካሄድ ተከትሎ የመጣ ነው። ፖለቲካዊ አካሄድም በግልጽ አቅጣጫ ተቀምጦ ውሳኔዎችን በትክክል የተፈጸሙበት ከሀገሪቱ ህግና አዋጆችን ተከትሎ የተፈጸመ ውህደት ስለሆነ ብልጽግና ፓርቲ አገር መስተዳደር ህጋዊ ሰውነት ያለው ህጋዊ ግዴታ ያለው ተጠያቂነትም ያለው እንደ ማንኛውም ከዚህ በፊት የነበረው ኢህአዴግ መከሰስም ኃላፊነትም ያለበት ሙሉ ኃላፊነቱ እንዳለ ይዞ የተሸጋገረ ፓርቲ ነው ብለን ነው የምንወስደው።
ሶስቱ የቀድሞ የኢህአዴግ አባል ድርጅቶች ብቻና ሌሎች አጋር ፓርቲዎች አምስቱ ተቀላቅለው ነው ብልጽግና ፓርቲ የተመሰረተው። በዚህ ሁኔታ ውስጥ ከሚቀጥለው ምርጫ ህዋትን ወክለው ወይም የህዋት አባላት የሆኑ ሚኒስትሮች፣ ሌሎችም የስልጣን እርከቶች ላይ እርከኖች ላይ የሚገኙ መንግስት ባለስልጣናት ይቀጥላሉ በያዙት ኃላፊነት?
በእርግጠኝነት በእኔም እምነት በፓርቲም እምነት ወስነው ወደዚህ ይመጣሉ የሚል ሙሉ እምነት ነው ያለን። ባይወስኑ ሲምሉ ነገር አለመወሰናቸው ኦፊሻሊ በሚያስተውቁበት ሰዓት እንደ ፓስቲን እንደ መንግስት የሚወሰን ነገር ይሆናል። አሁን በዛ ደረጃ ተነጋግሮን የተቀመጠው አቅጣጫ የለም። ባል ያለው እምነት ግን ይመጣሉ፣ ወስነው ይመጣሉ የሚል ሙሉ እምነት ነው በእኛ በኩል ያለው።
በኢትዮጵያ ካሉት 10 ክልሎች ገዢ ፓርቲዎች እስካሁን የብልጽግና ፓርቲን ያልተቀላቀለው የትግራይ ክልል ገዢ ፓርቲ ሰዋት ብቻ ነው። የሲዳማ ተወካዮችም በውህዱ ፓርቲ መስራታ መሳተፋቸውን በመግለጻቸው ያልተረጋገጡ መረጃዎች እንደሚያመለክቱት ደግሞ ሰዋት በጉዳዩ ላይ የመጨረሻ ውሳኔ ለማሳለፍ የሚያስችል ስብሰባ በሳምንቱ መጨረሻ ያካሂዳል። ይህንኑ ለማረጋገጥ ያደረግነው ጥረት ለጊዜው አልተሳካም። ጥረታችንን እንቀጥላለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።